ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አመሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። ዕለተ ሰንበት ቅዳሜ መስከረም 20 2009 ዓ ም ነው። ከዜናዎቹ በኋላ ሁለት ልዩ የውይይት ፕሮግራሞች ይቀርባሉ። ዛሬ የሙዚቃ ቃና አይኖረንም። እስከ ማጠቃለያ ዜናው በወቅቱ የኢትዮጵያ ሁኔታና በሌሎች ጉዳዮች ላይ ከእንግዶች ጋር የተካሄዱ ውይይቶች ይደመጣሉ። ፕሮግራሙን ንጉሡ ታምሬ ይመራል። ሰለሞን ክፍሌ ያስተናግዳለሁ። አብራችሁን ታመሹ ዘንድ የአክብሮት ግብዣዬ ነው። አሁን በቅድሚያ የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ዛሬ ቅዳሜ ከቀትር በኋላ የጸጥታ ኃይሎችን ኢላማ ያደረገ መኪና ላይ የተጫነ ቦምብ ፈንድቶ ከተማይቱን በጥብጧታል። ጥቃቱ ቢያንስ ሁለት ሰዎችን ገድሎ ስድስት ማቅሰሉን የደህንነት ምንጮች ገልጸዋል። ቦምቡ የፈነዳው ብሉስ ካይ የሚባል ምግብ ቤት ፊት ለፊት ሲሆን ምግብ ቤቱ የሶማሊያ የስለላና የጸጥታ ድርጅት የሚያካሂደው በአካባቢው ያለ እስር ቤት ባለስልጣናት የሚያዘወትሩት እንደሆነ ተገልጿል። ቆየት ብሎ ሽብርተኛው ቡድን አልሸባብ ለጥቃቱ ኃላፊነት ወስዷል። ቡድኑ ባወጣው መግለጫ ጥቃቱን ያካሄድ ነው በአቅራቢያው በሚገኘው ወህኒ ቤት የሚሰሩ ዘቦችን ለመምታት ነው ማለቱ ተጠቅሷል። ባለፈው ረቡዕ ሶማሊያ ውስጥ የዩናይትድ ስቴትስ ኃይሎች ያደረሱት የሰው ሕይወት ያጠፋ የአየር ጥቃትን በተመለከተ የሚሰሙትን አንዱ ከሌላው የሚቃረኑ ሪፖርቶች የጦር ኃይላችን ይመረምራል ሲሉ የዩናይትድ ስቴትስ የመከላከያ ሚኒስትር አሽ ካርተር አስታወቁ። ሚኒስትሩ ሀዋይ ውስጥ ለጋዜጠኞች በሰጡት ቃል ምንጊዜም ቢሆን የዩናይትድ ስቴትስን የአየር ጥቃት አስመልክቶ የሚነሱ ጥያቄዎች ላይ እንደምናደርገው ይህንንም እንከታተላለን፣ የምርመራውን ውጤት ደግሞ ስናውቅ ይፋ እናደርጋለን ብለዋል። በግልጽነት እና ተጠያቂነት መርሆችን በማክበር ከዩናይትድ ስቴትስ የሚልቅ አንድም የጦር ኃይል የለም ያሉት ሚኒስትሩ ስህተት ስንሰራ አምነን ራሳችንን በተጠያቂነት መያዝ የዚህ መርሃችን አካል ነው ሲሉ አክለዋል። የሶማሊያ መንግስት ፌዴራላዊ ግዛቱ በሆነችው ጋልሙዱግ ስለደረሰውና የሶማሊያ ባለስልጣናት 13 የክልሉ መንግስት ኃይሎች ተገለዋል ስላሉበት ጥቃት የዩናይትድ ስቴትስን ማብራሪያ ጠይቋል። የዩናይትድ ስቴትስ የመከላከያ ሚኒስቴር ሐሙስ ዕለት ባወጣው መግለጫ ጋልካዩ አቅራቢያ ራስን ከጥቃት ለመከላከል በተካሄደ የአየር ጥቃት ባለው ቢያንስ 9 የአልሸባብ ነውጠኞችን ገድለናል ሲል አስታውቋል። የጋልሙዱግ ክልል ምክትል ፕሬዚደንት ሐሲ አብዲ ደግሞ ለቪኦኤ የሶማሊኛ አገልግሎት ሲናገሩ የአሜሪካ ኃይሎች ከከፊል ራስ ገዟ ፑንትላንድ ባገኙት የተሳሳተ መረጃ ተመርተው የወሰዱት እርምጃ ነው ማለታቸው ተጠቅሷል። የክልሉ የደህንነት ሚኒስትርም ፑንትላንድን ለዩናይትድ ስቴትስ የተሳሳተ መረጃ ሰጥታለች ሲሉ ወንጅለዋል። የጋልካዩ ነዋሪዎች ሐሙስ የዩናይትድ ስቴትስን ባንዲራ በማቃጠል የተቃውሞ ሰልፍ መውጣታቸው ታውቋል። የሶሪያ መንግስትና የአማጽያኑ ኃይሎች በዛሬው ዕለት አሌፖ ከተማ ላይ ተዋግተዋል። በከተማዋ 250 ሺህ የሚሆኑ ብዙ ልጆች ያሉበት ህዝብ በተከፋፈለችው ከተማ በውጊያው ተጠምዶ መውጫ አጥቷል። የሶሪያ መንግስት ኃይሎች በሽምቅ ተዋጊዎች እጅ ያለውን የአሌፖ አካባቢ ለመንጠቅ ሲሞክሩ ቆይተዋል። አማጽያኑ በበኩላቸው በመንግስቱ ቁጥጥር ስር ወዳሉ አካባቢዎች እየተኮሱ ነው። በሁለቱም በኩል ብዙ ጉዳት መድረሱ ቀጥሏል ተብሏል። የዓለም የጤና ድርጅት ምስራቅ አሌፖ ያሉ ብዙ መቶ የታመሙ ነዋሪዎችና ቁስለኞች በአጣዳፊ እንዲወጡ እንዲደረግ እያሳሰበ ነው። ባለፉት ሁለት ሳምንታት ከተገደሉትና ከቆሰሉት ብዙ መቶ ሲቪሎች አንድ ሶስተኛው ልጆች መሆናቸውን የዓለም የጤና ድርጅት አስታውቋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የሩሲያና የሶሪያ አገዛዝ በምስራቅ አሌፖ ሲቪሉ ህዝብ ላይ ያደረሱት አረመናዊ የአየር ጥቃት ሲሉ የገለጹትን አጥብቀው አውግዘዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ዜናዎቹን ሰማን እናመሰግናለን። አሁን ወደ ቀዳሚው የውይይት ፕሮግራም እናልፋለን። በሀገሪቱ የተለያዩ ክፍሎች የተቀሰቀሰውን ህዝባዊ አመጽ ምንነት፣ አቅጣጫና ሁነኛ የመፍትሄ አማራጮች ለመዳሰስና አድማጮችን በንቃት ለማሳተፍ የታለመ ተከታታይ ውይይት አካል ነው። ኢትዮጵያዊነት ይሰኛል። አራት የሲቪክ ቡድኖችና ማኅበሮች የመሠረቱት ድርጅት ነው። ማኅበሩ በቅርቡ ለዓለም አቀፉ ማኅበረሰብ፣ ለመንግሥታትና ለኢትዮጵያውያን በጻፈው ደብዳቤ መነሻነት ከሁለት መሥራች አባሎቹ ጋር የጀመርነው ተከታታይ ውይይት የመጨረሻ ክፍል ቀጥሎ ይቀርባል። አሁን የሚታዩት ሁኔታዎች በዚሁ ከቀጠሉ ሊያደርሱ የሚችሉትን ጉዳት ጨምሮ ከአጣብቂኙ መውጫ የሚረዱ ሁነኛ አማራጮችና የዜጎችን ሚና ይመረምራል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። እንግዶቹ ራሳቸውን በሚያስተዋውቁበት ይጀምራል።
ከአጣብቂኙ መውጫ ስትሉ በጥሪያቸው ያስቀመጣችኋቸውን አበይት ነጥቦች እንመልከት። በተጨባጭ ምን አይነት አቅጣጫዎችን ነው እየጠቆማችሁ ያላችሁት? ዶክተር ብርሃኑ፣
እንደተባለው የአሁኑ ሁኔታ ከቀጠለ መንግስትም በለው ህዝቡም እምቢተኛነቱን ከቀጠለ ብዙ መበጣበጥ እንደምታመራ ጥርጥር የለንም። እና ይሄ ደግሞ አጥፍቶ መጥፋት ለገዢውን ፓርቲ አይሆነውም፣ ለኢትዮጵያ ህዝብም አይሆንም። እና እሱ ላይ ትልቅ ስጋት አለን። እና ከዚህ አጣብቂኝ እንዴት አገሪቱ ልትወጣ ትችላለች? ሌሎችም ሀገሮች በተመሳሳይ ሁኔታ ይህን ነገር የተወጡት አሉ እና ከእነሱስ ምን እንማራለን ብሎ መጠየቁ ተገቢ ነው። ይሄ አይንህን ላፈር የሚል አቋም አግባብ ያለው አቋም አይመስለኝም። ምክንያቱም አይንህን ላፈር የተባለ እንደዚህ በትልቅ የታጠቀ መንግስት እስከ መጨረሻው ድረስ አጥፍቼ ሞታለሁ ማለቱ፣ ሁለተኛ ሌሎች ብዙ ህዝቦች አሉ ወደውም ሆነ ተገደው ይህን መንግስት የሚደግፉት፣ እነሱም በዚህ ላይ ተጠቃለው ብዙ እልቂት ሊመጣ ይችላል እና እሱም አያስፈልግም። ለዚህ ነው አንደኛ ህዝቡ ወደ ሽግግር መንግስት እንዲያይ የቀን በቀኑን ትግል ብቻ ሳይሆን መፍትሄ እንዳለ ከወንዙ ባሻገር የተሻለ ምርጫ እንዳለ እንዲያይ የሽግግር ጥያቄ በአእምሮ ውስጥ ጎልቶ እንዲታይ የሚል አስተሳሰብ አለን። ይሄ ሽግግር ደግሞ ወንዙ ስንሻገር ብዙ አደጋ አለ። መንግስት ድንገት ሊፈርስ ይችላል፣ ወይም አስታራቂ የሆነ የውጭ ኃይል ሊገባ ይችላል እና የተለያዩ መልክ ነው መንግስት የሚፈርሰው እና አንዳንዱ ለሽግግር ያመቻል፣ አንዳንዱ ደግሞ ሽግግሩን ያባብሰዋል። ስለዚህ አንዱ መንገድ እርቀ ሰላም ያለበት እውነትን የማይሸሽግ ይሄ ትሩዝ ኤንድ ሪኮንሲሊዬሽን ፕሮሰስ የሚባለው እንደዛ ከሁሉም ከህብረተሰቡ የተውጣጡ የጎበዝ አለቆች የምንበላቸው፣ ሽማግሌዎች የምንበላቸው፣ የሃይማኖት መሪዎች የምንበላቸው ተውጣጥተው እውነቱን ህዝቡ እስካሁን ድረስ የደረሰበት ግፍ ምንድን ነው፣ ማን ነው ያደረሰበት፣ የትኛው ነው ይቅርታ የሚደረግለት፣ የትኛው ነው መጠነኛ ቅጣት የሚሰጠው፣ ምህረትና ቅጣት ያመዛዘነ ፍርድ የሚሰጠው የእርቀ ሰላም ይዘት ነው እና ይሄ እርቀ ሰላም ሁሉንም ኢትዮጵያውያን ያጠቃልላል፣ ጨቋኙን ተጨቋጩንም ያጠቃልላል እና በደቡብ አፍሪካም በሌሎችም ቦታ በኮሎምቢያ አሁን የምናየው እንደዚህ አይነት ይዘት ነው እና ያው ከኢትዮጵያ ሁኔታ ጋር ተሳስሮ የሽግግር ስርዓቱ አንዱ ምሰሶው የእርቀ ሰላምና የእውነት መርማሪ ኮሚሽን ይቋቋም የሚል እኔ በተለይ የግሌ አስተሳሰብ አለኝ። ይህን ለማድረግ ግን አሁን መሰራት ያለባቸው ቅድመ ሁኔታዎች አሉ። አንደኛው እንደሚመስለኝ በመጀመሪያ ደረጃ የፌዴራል ፖሊስ፣ በተለይ አሁን ደግሞ የመከላከያ ሰራዊት፣ እነዚህ በሙሉ ከመንገድ ሊወጡ ወደ ጦር ሰፈራቸው እንዲሄዱ መደረግ አለበት። ህዝቡን ያው ተራው ፖሊስ ጸጥታ እንዲያስጠብቅና ህዝቡ ደግሞ የለውጥ ተስፋ መኖሩን ሲረዳ በራሱ ዲስፕሊን ብጥብጥ ውስጥ እንደማይገባ እናውቃለን እና ይሄ አንዱ ትልቁ እርምጃ ይመስለኛል። ሁለተኛው የፖለቲካ እስረኞችን ካለምንም ቅድመ ሁኔታ መፍታት። ይሄ ደግሞ ተአማኒነትና ለማግኘት ኮንፊደንስ ቢልዲንግ የሆነ እርምጃ ነው። መንግስት ይሄን ካደረገ ለወደፊቱ ለሚሰጠው ፍርድ ይሄን ደግሞ እንዲገነዘበው ያስፈልጋል። እና ሶስተኛው ያሁን ያለውን የውሸት ፓርላማ አፍርሶ በብሔራዊ በጎበዝ አለቆች ሁሉም የተውጣጣ ጉባኤ ወይም ናሽናል ዩኒቲ ካውንስል የሚባል ቢቋቋም ይሄ ኃይል ሀገሪቱን አረጋግቶ ለወደፊት መቢ 2-3 ዓመት ያህል የሚቆይ የሽግግር ሸንጎ እንዲቋቋም ፈር ሊቀድና መንገድ ሊቀድ ይችላል። ከዛ በኋላ እንግዲህ አዲስ ህገ መንግስት ሲጻፍ የምርጫ ስርዓት ምን ይሆናል፣ የሀገሪቱ ያገዛዝ ፍጽል ምን ይሆናል፣ እነዚህ ከባድ ከባድ ጥያቄዎች አሁን ይሄ በፓርቲ ስምና በመንግስት ስም በግል አባሎች በካድሬ ስም ሲዘርፍ የነበረው ሀብት ምን ይሆናል፣ እነዚህ የቁጥጥር አውታሮች እንዴት ነው የሚያዙት፣ እነዚህ ጥያቄዎች ሁሉ መነሳታ እነዚህ ካልተነሱና መፍትሄ ካልተሰጣቸው ምርጫ ማካሄድ እንደውም ህዝቡን የበለጠ ማበጣበጥ ስለሆነ የሚያረጋጋ የሽግግር ስርዓት ያስፈልጋል። እና የፖለቲካ ኃይሎች የሲቪክ ኃይሎችና አገር ወዳድ ግለሰቦች ድሮ ባረጉትም አሁን በዚህ ላይ ምክር እንዲሰጡ በዚህ ላይ የሀሳብ እንዲያቀርቡ እና ኢትዮጵያዊነት እኛ ራሳችን እነዚህን ስብስቦች ለመርዳት ፈቃደኛ እንደሆን ያው በመግለጫችን እንዳስረድተናል።
ዶክተር ብርሃኑ ባለው ላይ ይሄ አሁን ካለንበት አጣብቂኝ የመውጫውን ዘዴ በሚመለከት እኛ በኩል መሰረታዊ ነው ብለን የምናምነው ሁሉም በኢትዮጵያ ጉዳይ ያገባናል የሚሉ ኃይሎች የህዝቡን የበላይነትና ሉዓላዊነት በህግ ደግሞ የመገዛትን አስፈላጊነት እነዚህን ሁለት መሰረታዊ ነገሮች ሊቀበሉ ይገባል። አሁን ካለውም መንግስት ጨምሮ ማለት ነው። ይህንን ከተቀበሉና የኢትዮጵያን ደግሞ እንደ ሀገር መቀጠል ካመኑ በእኛ በኩል ማመቻቸት የምንፈልገው እነዚህ በፖለቲካው በኩል የብዙ ዘመን ልምድ ያላቸው ጥናቶች የሚያካሄዱ የየራሳቸውን ለኢትዮጵያ ይበጃል የሚሉትን ፕሮግራሞች ያዘጋጁ ኃይሎች ተገናኝተው በወንድማማችነት ኢትዮጵያን በማዳን መንፈስ ተነጋግረው ኢትዮጵያ እንዲህ አይነት አዙሪት ውስጥ ዳግመኛ እንዳትገባ በሚያስተማምን መልኩ የሚያዋጣን የሽግግር አካሄድ ይሄ ነው ብለው እንዲስማሙ ሁኔታዎችን ማመቻቸት፣ እንዲግባቡ መገፋፋት፣ እንዲገናኙ ማድረግ የሚለው ላይ ነው የምናተኩረው። ከዚያ በኋላ እንግዲህ ዶክተር ብርሃኑ ያለውም ሌሎችም ያልተነሱ ነገሮች እነዚህ አካሎች እየተነሱ ውይይት ተደርጎባቸው ይጠቅማሉ የሚባሉት ይያዛሉ እና በዚያ ሂደት ኢትዮጵያ በሰላም ወደ ሁሉን ያቀፈ ፍትህ የነገሰበት ሁሉም ዜጋ መብቱ ተከብሮለት በየትኛውም የኢትዮጵያ ክፍል መስራትና መኖር የሚችልበትን ሁኔታ የሚፈጥር ስርዓት ይመሰረታል ብለን ነው ተስፋ የምናደርገው። ህዝቡም የሚታገለው ለዚያ ነው ብለን ነው።
መልካም። ግዙፍ የአገር ጉዳዮች ናቸው የሰፈሩት በውይይቱም እያነሳችሁ ያላችሁት። ዶክተር ብርሃኑ ካነሷቸው በቅድሚያ መሳካት አለባቸው ካሏቸው ቅድመ ሁኔታዎች የሚዳመር ለዓለም አቀፍ ለጋሾች እና ሌሎች ክፍሎች በሚል ካሰፈራችሁት ውስጥ ለመንግስታቱ ድርጅት የሰብአዊ ጉዳዮች ኮሚሽን ያለምንም ማመንታት ከ600 በላይ ደርሷል ላላችሁት የሰዎች ሞት በአፋጣኝ ምርማሪዎች የሚላኩበት ሁኔታ ይሄም ቁጥር በቀላሉ ሊያሻቅብ የሚችሉን የጠቀሳችሁበት አለ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ይሄ ያነሳችሁትን ሀሳብ የመሰለ በእርግጥም አሁን የሚካሄደው መቆም የሚችልበት ሁኔታ ለማመቻቸት ምን ምላሽ የምታገኙበት ዘዴ አለ? በዚህ በልኩ ይሄ ሀሳብ እንዲነሳ የምትጠብቁት?
እንደሚታወቀው የተባበሩት መንግስታት ሰብአዊ መብት ኮሚሽን አሁን ያለው ኢትዮጵያ ውስጥ የሚደረገው በተለይ በመንግስት በኩል በኃይል የመጠቀም ሁኔታ አሳስቦት የተባበሩት መንግስታት የሚልካቸው ልዑካን ሄደው ሁኔታውን እንዲያጣሩ የቀረበውን ጥያቄ የኢትዮጵያ መንግስት አልተቀበለውም እና ይህንን በመግለጫችን ያነሳ ነው። ይሄ መደረግ ያለበት መሆኑን ለማሳሰብ ነው። የዜጎች መብት ህይወትን እስከ ማጥፋት ድረስ ያለ በቂ ምክንያት በመንግስት በራሱ እንዲህ አይነት ሁኔታ መፈጠሩ የሚደረገው እንቅስቃሴ በእውነቱ አንድ የውጭ ወራሪ ኃይል መጥቶ የሚያደርገው እስኪመስል ድረስ ራሱ በሚያስተዳድሩት ዜጎቹ ላይ ከባድ መሳሪያዎች የመጠቀም አዝማሚያ መታየቱ ማንንም ሰብአዊ የሆነ ሰው የሚያሳስብ እና የሚያስቆጣ ሁኔታ ነው። ስለዚህ ዓለም አቀፉ ህብረተሰብ በዚህ ሁኔታው በጣም ስላሳሰበው ነው ዛ ደረጃ ያደረሰውና ያሁን ለጊዜው ዝም ተብሏል። የኢትዮጵያ መንግስት አልቀበልም ስላለ ብቻ መቆም ያለበት ነገር ስላልሆነ በእኛ በኩል በሚደረጉት የኢትዮጵያ ዳያስፖራው የተለያዩ ስብስቦች ግለሰቦች በሚያደርጉት የአድቮኬሲ እንቅስቃሴ ተሟጋችነት እንቅስቃሴ ተባበሩት መንግስታትን አጥብቀን በመጎትጎት ይሄ ተፈጻሚነት እንዲኖረው ለማድረግ እንግዲህ ይሄ ደብዳቤው የመጀመሪያ ነው። እሱ እንዲሁ በመላክ ብቻ ሳይሆን በዴሊጌሽኖቹ አማካይነት በህዝባዊ ተወካዮች አማካይነት በጀኔቫም በኒውዮርክም እንዲደርስ ለማድረግ ጥረት እናደርጋለን። ተከታታይ ካምፔኖችም በስልክም በፋክስም ጉዳዩ እልባት እስኪያገኝ ድረስ የማያቋርጥ ጉትጎታ ማድረጋችን እንቀጥላለን።
መልካም። በርከት ያሉ ጉዳዮችን አንስታችኋል። በጽሁፋችሁ የተካተቱ ዋና ዋና የሚባሉ ነጥቦችን ለማንሳት ያህል ነው የጠቃቀስነው። ዶክተር ብርሃኑ ከወንዙ ባሻገር ምርጫ ብለውታል። ምርጫ መኖሩን ለማሳየት የተጠቀማችሁበት በግራና ቀኝ ያሉ ሁሉንም ወገኖች መንገድ ሊያመላክት የሚችል ሀሳቦችን ፈንጥቃችኋል። በዚህ ሰዓት የእናንተ ውይይት የሚከታተሉ ታዳሚዎቻችን እንዲረዱት ምን ቢሆን ምን ይሆናል ከሚል ስጋት ነው። ከደረሱ ጉዳቶች ከዘረዘሯቸኋቸው ባሻገር መንግስት የቱን እርምጃ ቢወስድ ምን ይከተላል? ህብረተሰቡ መካከል የሰጋችሁት እርስ በርስ ብጥብጥ እንዳይከሰት በሚፈለገው ሂደት ውስጥ ሊሆኑ የሚችሉ ሁኔታዎችን እስኪ ፈንጥቁልን። ምናልባት አሁን ደግሞ ለለውጥ አቶ በትሩ ጀምረውልን ወደ ዶክተር ብርሃኑ ብሻገር።
አዎ፣ አሁን ያነሳኸው ጥያቄ በእውነቱ የፖለቲካ ተንታኞች የሚመልሱት ጥያቄ ነው የሚመስለኝ። የሆነ ሆኖ ግን እኛም የኢትዮጵያን ጉዳይ በቅርብ የምንከታተል ስለሆነና እዚህ ስጋት ላይም የጣለን የተያዘው አዝማሚያ በጣም አደገኛ ሆኖ ስለታየን ነው። ይኸውም በእውነቱ በማንኛውም ሀገር ህዝባዊ እንቅስቃሴ ይነሳል። ነገር ግን አንድ ህዝብ መርጦኛል የሚል መንግስት የሚነሱትን ጥያቄዎች አግባብ ባለው ህዝቡን በማግባባት የህዝቡን መሪዎች በማሰባሰብ የፖለቲካ ምህዳሩን በማስፋት እና ደግሞ የሚናገረውን ነገር ስራ ላይ በማዋል አመኔታ በህዝቡና በመንግስቱ መካከል እንዲፈጠር በማድረግ ነው ብዙ ሀገሮች የሚገጥማቸውን እንዲህ አይነት ተግዳሮት የሚቋቋሙት። እኛ ሀገር ግን ለሚነሳው ጥያቄ ሁሉ ይህ መንግስት የሚሰጠው መልስ የኃይል ምላሽ ብቻ ነው። ይሄ ደግሞ የበለጠ ህዝቡን አስከፍቶት አስቆጥቶት ዛሬ የደረሰበት ደረጃ ላይ ያደረሰው ያ ነው። ሌላው ደግሞ በቋንቋና በጎሳ ላይ የተመሰረተ የፖለቲካ ፕሮግራም አውጥቶ ይህንኑ በህገ መንግስቱ ላይ አንጸባርቆ ህዝቡ እርስ በርሱ ለብዙ ዘመናት በፍቅር በአንድነት በሰላም የሃይማኖት፣ የዘር፣ የጎሳ፣ የቋንቋ ልዩነት ሳያሳይ ተቻችሎ የኖረውን ኩሩን የጀግናውን የኢትዮጵያ ህዝብ በጎሪጥ እንዲታይ ለማድረግ በእውነቱ ባለፉት 25 ዓመታት በጣም ጎጂ የሆኑ ስራዎች ተሰርተዋል። እንደውም ይሄ አሁን ያለው እንቅስቃሴ በእውነት እኔ በበኩሌ ከጠበቅኩት በላይ ተስፋ የጫረብኝ ወጣቱ አሁን ያለው ስርዓት ከተመሰረተ በኋላ የተወለዱት ልጆች ሳይቀሩ በኢትዮጵያ አንድነት አምነው የሌላው ወገናችን ደም የእኛም ደም ነው የሚል መፈክር ይዘው መውጣታቸው እጅግ የሚያበረታታና ኢትዮጵያ እንደ ኳስ ከወደቀችበት ነጥራ የምትነሳ ጠንካራ ሀገር መሆኗን ያበሰረ ስለሆነ በጣም ደስ ብሎኛል። በአንድ በኩል በእውነቱ ይሄ ቢሆን ይሄ ይሆናል ለማለት ያስቸግራል። ግን ይሄ ሁኔታ ከቀጠለ አሁን ጠቅላይ ሚኒስትሩ ባሉት መሰረት በሙሉ ኃይላችን ተጠቅመን ህዝቡን ጸጥ እናሰኘዋለን የሚል ሂደት ከመጣ በሌሎቹ ሀገር ከደረሰው የከፋ ሊመጣ ስለሚችል ይህንን ደህና አድርገው እንዲያጤኑት ለዚህ ለድርጅቱ መሪዎች በጣም አስረግጠን ማሳሰብ አስፈላጊም ተገቢ ይመስለኛል። ምክንያቱም ጊዜው ሊዘገይ ይችላል። ካሁኑ ካሄዱን ካላስተካከሉት በኋላ መቆጣጠር የማይቻልበት ደረጃ ይደርሳል። በታሪክም የምናየው ህዝብ በአንድነት ከተነሳ ምንም ያህል ኃይል ያለው መንግስት ቢሆን ህዝቡ ሙሉ በሙሉ ተቆጣጥሮ በስልጣን የሚቆይበት ጊዜ የለም፣ በታሪክ ውስጥ አልታየም። ይህንን ብዬ ብተው ይሻለኛል።
መልካም። ዶክተር ብርሃኑ ለእርሶም ተመሳሳይ ድልስ ሊሆኑ የሚችሉ ሁኔታዎችን ከተፈጠሩት አዝማሚያዎች ጋር አዛምደው ሀሳብ ቢፈነጥቁ።
እሺ፣ እግዚአብሔር ይስጥልኝ። በጣም ከባድ ጥያቄ ነው ያነሳኸው። ይህን ከመመለስ በፊት አንድ ነጥብ ልናገር። ደብዳቤያችንን በተለይ ለኢትዮጵያ ሕዝብ እና ለራሱ ለመንግስቱ እና ለዲያስፖራ ላለው ሕዝብ በቀጥታ ለመናገር የፈለግ ነው። ኢትዮጵያ ወዳጅ አጥ አገር ናት። ነጻነት ስር የሰደደባት ከማናንሳለሁ የምትል አገር ስለሆነች ያን የእኩልነት መንፈስ ያው ከጣሊያን ጊዜ ጀምሮ እንዳየ ነው የማይወዱ የውጭ መንግስታት እንዳጠቋት ነው። ስለዚህ እነሱ ጋር ብቻ አቤቱታ በማቅረቡ በተባበሩት መንግስታትም ጭምር ትልቅ ለውጥ ይመጣል ብሎ የሚያስብ ኢትዮጵያዊ ካለ መመርመር ያለበት መሰለኝ እና ይህንን መገንዘብ አለብን። ነገር ግን አቤቱታችን አናቆምም መቆጨታችንን ለማሳየት እና እሱን በመጀመሪያ መጠቆም ፈልጋለሁ። ይሄ ሴናሪዮ ስላልካቸው ያሉት ምርጫዎች ሁኔታ በዚህ ከቀጠለ ያሉት ምርጫዎች ምንድን ናቸው ላልከው፣ እኔ ሶስት ሴናሪዮች ይታዩኛል ምርጫዎች። አንደኛው ህዝቡ ሚተኛነቱ ይቀጥላል። ነገር ግን መሪ የለውም፣ ወንዙን የሚያሻግረው መሪ የለውም። ለምን ቢባል የፖለቲካ ፓርቲዎች፣ የሲቪክ ድርጅቶች እንዳይጠናከሩ ገና ብቅ ብቅ ሲሉ እየተቆረጡ ነው የመጡት። የውጭ መንግስታትም ዲሞክራሲ ዲሞክራሲ የሚሉት ይህ ሁሉ ነገር ሲሰራ ድጋፍ አልሰጡም። ስለዚህ የዲሞክራሲ ኃይሎች ብዙ ስር አልሰደዱም። ይሄ አንዱ ሴናሪዮ ነው። ግን የኢትዮጵያ በጣም ስር የሰደደ ስርዓት ያለባት ህዝቡ ብዙ የተሳሰረ ባህልና መከባበር ያለባት ሀገር ስለሆነች ደርግ እንኳ ፈርሶ ህዝቧ ሌላ ሀገር እንደምናየው አልዘረፈም። ስለዚህ የጨዋነት ባህል ስላለ ምናልባት እሱ በተወሰነ ጊዜ ይህንን ፍርሰት ሊገታው ይችላል። ኤኒዌይ አንዱ ፍራቻ እሱ ነው፣ አንዱ ውጤት። ሁለተኛው የህዝቡ አብዮት ሊቀለበስ ይችላል እና እንደገና ይነሳል። ሶስተኛው አማራጭ መንግስት በዚህ መቀጠል የማይችልበት ሁኔታ ከተፈጠረና ህዝቡ ደግሞ እምቢተኝነቱን ቆረጠ፣ በየአካባቢውም ቢሆን ሰሜን፣ ደቡብ፣ ምስራቅ እየተባለ በዛም አካባቢ ይሁን ወይም ደግሞ ከመሀል ከአዲስ አበባ ሪጅን ይሁን የብሔራዊ የሆነ ትብብር፣ ዛሬ ትብብር ነገ ውድድር በሚል መፈክር የየራሱን የጎበዝ አለቆች እየመረጠ ራሱን ማስተዳደር፣ እነዛ መተባበር የሚችሉ መሰለኝ። በተለይ አሁን የጎንደር ህዝብ ትልቁ ያሳየው ምሳሌ የኦሮሞ ህዝብ ብሶት፣ የጋምቤላ ህዝብ ብሶት፣ የሶማሌ ህዝብ ብሶት፣ የአፋር ህዝብ ብሶት የእኛ ብሶት ነው ብሎ ለመጀመሪያ ጊዜ በመፈክር ይዞ በመነሳቱ የሀገሪቱን የወጣቱን ስሜት ቀይሮታል። የኢትዮጵያዊነትን ስሜት እንደገና አንስቶታል። የመከባበር የመቆርቆር የመተባበር ስሜቱን ቀይሮታል። እና ያ ከሆነ አሁን የምንፈራቸው እነዚህ ሁለቱ ሴናሪዎች ወደኋላ ሆነው የትብብር ሁኔታ ሊፈጠር ይችላል። ይሄ ግን በፍላጎት ብቻ ሳይሆን ብዙ ስራዎች መሰራት አለባቸው። የብሔራዊ አጀንዳ የሚያስተባብረን አጀንዳ ምንድን ነው? የሽግግሩ ስርዓት እንዴት ነው መሄድ ያለበት? ከዛስ በኋላ ምን አይነት ኢትዮጵያ ነው የምንፈልገው? ፍትህ ያለባት፣ ዜጎቿ በእኩልነት የሚታዩባት፣ ዲሞክራሲያዊ እንላለን እና ይሄ በስራ ላይ ሲታይ እንዴት ነው የሚለውን የሁሉም ሀይሎች ያገባናል የሚሉ ሀይሎች ልዩነታቸውን ወደኋላ አድርገው ትብብር አሳይተው ህዝቡን ወንዙን እንዲሻገር የሚመሩት ከሆነ ህዝቡ አሁን እየመራቸው ነው፣ ጎን ቆመናል ብለው የሚያበረታቱ ሀይሎች ከተፈጠሩ ኢትዮጵያ ከአሁኑ አጣብቂኝ ወጣ ከጭቁን ስርዓት ወደኋላ የማትመለስበት ሁኔታ ሊፈጠር ይችላል። ይህ እንግዲህ የሁላችን ምኞት ነው።
መልካም ነው። በተለያዩ ሁኔታዎች ሊታዩ የሚችሉ የቀጣይ ምዕራፍ ገጾችን አሳይተውናል። የእርስ በርስ ግጭት ስጋት አንጻር መነሳት ያለበት አንድ አግባብ የሆነ ጥያቄ አለ። ፊት ለፊት የሚታዩ መንግስትን ኃይልን በሙሉ በእጁ ያስገባ የገዢ አካል እኩል ወይም በተመሳሳይ ከግለሰቦች እስከ ብሔረሰብ አባላት ጭምር አንዱ ሌላውን የሚያይበት ለሚመጡት አዎንታዊም ሆነ አሉታዊ ሁኔታዎች የበኩሉን አስተዋጽኦ ሊያደርግ ይችላልና በደል በቂም እርስ በርስ ከመተያየት የተሻለ አዝማሚያ ለሁሉም ብላችኋል እንዲፈጠር ለማድረግ ምን መረዳት አለበት ትላላችሁ? እንደ ማህበራችሁ፣ እንደ ኢትዮጵያዊነት ስብስብም ሆነ በግላችሁ እንደ ዜጋ አቶ በትሩ ሰቅ ለመሆን።
ይሄ በጣም ጥሩ ጥያቄ ነው አሉላ፣ በማንሳት በጣም አመሰግናለሁ። የኢትዮጵያ ሕዝብ እስካሁን ባሳየው ሁኔታ በጣም አስተዋይ እና ጨዋ ሕዝብ መሆኑን የሚያስመሰክር ይመስለኛል። ነገር ግን አንተ ያልከው ሁኔታ እንዳይስፋፋ እንዳይኖርም ለማድረግ በእውነቱ ሁላችንም የኢትዮጵያ ጉዳይ ያገባናል የምንለው ሁሉ ይህንን ልናሰምርበትና ህዝቡም እንዲገነዘበው ለማድረግ የምንችለውን ሁሉ ማድረግ ይገባናል። ይኸውም አሁን ኢትዮጵያ ውስጥ የተፈጠረው አምባገነን ስርዓት የመጣበትም ሁኔታ ከዛም ወዲህ የሚያስተዳድርበትን ሁኔታ በእውነቱ ከህዝብ የመጣ አይደለም። ህዝብ ተመክሮበት ይሄ ይሻለናል ብሎ የፈጠረው ስርዓት አይደለም። ከህገ መንግስቱ ጀምሮ ብናይ ቀደም ብሎ እነዚህ ታጋዮች ነን የሚሉ ቡድኖች ባወጡት ፕሮግራም መሰረት ያንን ለመተግበር የተደረገ ሂደት ነው እንጂ የኢትዮጵያ ህዝብ መክሮ ነጻ በሆነ መልኩ ተወያይቶበት ይሄ ነው ለሀገራችን የሚበጀን ለኛ የምንፈልገው ይሄ ነው ብሎ ያወጣው ነገር አይደለም። እና ትልቁ ችግር የችግሮቹ ሁሉ መንስኤ ይሄ መሆኑን ህዝቡ ሊገነዘበው ይገባል። ስለዚህ የአንድ አካባቢ ህዝብ ወይም የአንድ ቋንቋ ተናጋሪን ህዝብ ለዚህ ስርዓት ምንጭ እንደሆነ መፈረጁ ጠቃሚ አይደለም፣ ተገቢም አይደለም። ምክንያቱም ያም ህዝብ እንኳን ለምሳሌ የትግራይን ህዝብ እንወስድ፣ ብዙ ጊዜ ሲነገር አሁን ያለው ስርዓት በህወሓት የሚመራ መሆኑን ሁሉም የሚያውቀው ነው በይፋ። ያም ሆኖ ግን የትግራይ ህዝብ በሙሉ ተወክሎ የእሱን ስሜትና የእሱን ፍላጎት የሚያንጸባርቅ አመራር አለ ብሎ መቀበል ትክክል አይመስለኝም። ምክንያቱም የትግራይ ህዝብ ይሄ ድል አልተሰጠው፣ እንደውም ገፈቱን በቅድሚያ የቀመሰው የትግራይ ህዝብ ነው ህወሓት ደርግን ለማውረድ ባደረገው ጦርነት ላይ። በዛ ሀገር ተሸጋግሮ በዛ ሀገር ላይ ብዙ መስዋዕትነት ህዝቡ ከፍሎ ነው ከዛ ተሸጋግሮ ወደ ሌላው ኢትዮጵያ ክፍል ሊረማመድ የቻለው እና ስልጣን ሊይዝ የቻለው። ስለዚህ የትግራይ ህዝብ ብዙ ቁስል አለበት፣ ብዙ ብሶት አለበት። ያንን ደግሞ አውጥቶ እንዳይናገር ለማንኛውም የኢትዮጵያ ህዝብ አሁን ባለው ስርዓት በኃይል ታፍኗል። ስለዚህ ይሄንን መገንዘብ ይኖርብናልና አሁን የተጀመረው አካሄድ የኢትዮጵያ ህዝቦች ሁሉ በደል ደርሶባቸዋል፣ ስለዚህም በአንድነት ተነስተው የህዝቡን የበላይነት ማረጋገጥ አለባቸው የሚለውን አካሄድ አጠንክሮ ሁሉም ህብረተሰብ በሃይማኖት በጎሳ ሳይለያይ ይህንን ተከትሎ ቢሄድ ለኢትዮጵያ ለዘለቄታው የሚበጃትን ስርዓት ለመመስረት ከፍተኛ አስተዋጽኦ ይኖረዋልና ይህንን ማስገንዘብ ተገቢ ይመስለኛል።
አመሰግናለሁ። የመጨረሻው እድል የእርስዎ ነው ዶክተር ብርሃኑ።
እሺ፣ በእኔ አስተያየት ለዚህ ሁሉ ቁልፉ ተስፋ ነው። የለውጥ ተስፋ በህዝቡ አእምሮ ላይ ከሰረገ የሚያተኩረው የትግሉም ውጤት ምን እንደሆነ ምኞቱ ምን እንደሆነ በግልጽ ስለሚያዩና ምኞቱ ደግሞ ፍሬያማ እንደሚሆን ከተገነዘበ በዛ ላይ ነው እንጂ የሚያተኩረው እርስ በርሱ እንዳይት ወደ መበላላት የሚሄድ አይመስለኝም። ስለዚህ ልሂቃኑ ማተኮር ያለባቸው የሽግግር ስርዓቱ ምን ይመስላል፣ ከሽግግርስ በኋላ ምንድን ነው የሚፈጠረው የሚለውን ሁሉም በኩልነት የሚኖርባት ሁሉም የራሱን አካባቢ በራስ ገዝ ስርዓት የሚያስተዳድርባት ድህነትን ለማጥፋት ሁላችንም የምንረባረብባት ኢትዮጵያን ለመፍጠር ነው። ይሄ ነው የጋራ አጀንዳችን ብለው ማስረዳት ትልቁ ኃላፊነታቸው ነው እና ተስፋ ነው መፍትሄ የሆነ የሚመስለኝ። ጨለማውን የሚያጠፋው የተስፋ ብርሃን ነው። በሁለተኛ ደረጃ እኔ እንደው ላስገነዝብ የምፈልገው በህዝብ ትግል የመጣ የዲሞክራሲ እና የእኩልነት ስርዓት ማንም ሊወስዱ አይችልም። ከላይ እንዲሁ የተሰጠ ስርዓትን ነው ሰጪው ሊቀማ የሚችለው። ስለዚህ ህዝቡ አሁን ያሳየን ለህልውናው ብቻ ሳይሆን ለመብቶቹ እስከ ሞት ድረስ ለመታገል እንደቆረጠ ስለሆነ በዚሁ ከቀጠለበትና የሌሎች ብሶት የኔም ብሶት ነው ነግበኔ የሚለው አስተሳሰብ ፈሪሃ እግዚአብሔር የሚሉት አስተሳሰቦች እንደገና እያየሉ ከመጡ እኔ ኢትዮጵያ ትልቅ ተስፋ ያላት አገር ናት ብዬ አምናለሁ።
መልካም። አሳሳቢ በሆነበት ጊዜ ውስጥ ሁሉ ተስፋን የመሰለ ትልቅ ነገር ሊኖር ይገባል፣ እሱ መንገዱንም የተሻለ ያደርገዋል የሚል መንፈስ ነው በመጨረሻው የፈነጠቁት ፕሮፌሰር ብርሃኑ አበጋዝ። አቶ በትሩ ገብረ እግዚአብሔር ኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ መስራች አባላትና የአመራሩም ጭምር አባላት፣ ይሄ ቀጣይ ውይይት ነው። የኢትዮጵያ ጉዳይ ግድ ብሏችሁ የሚያሳስባችሁ ሆናችሁ ከሌሎች መሰል እምነትና አስተሳሰብ ካላቸው ለኢትዮጵያ የተሻለ ሁኔታ ከሚፈልጉ ዜጎች ጋር እየሰራችሁ ያለበት ህብረት ነው። ውይይቱ ይቀጥላል፣ መልሰን እንደምናገኛችሁ ተስፋ አድርጋለሁ። ለአሁኑ ግን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
እኛም በጣም እናመሰግናለን አቶ አሉላ። እግዜር
በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጅ ሰለሞን ክፍሌ ነኝ። ወደ ቀጣውና ሁለተኛው የውይይት ፕሮግራም እናልፋለን። ውይይት ከቀድሞ የኦሮሚያ ክልል ፕሬዚደንት ጁነዲን ሳዶ። አቶ ጁነዲን ሳዶ የኦሮሚያ ክልል ፕሬዚደንት ነበሩ። በትራንስፖርትና መገናኛ፣ በሳይንስና ቴክኖሎጂ እንዲሁም በሲቪል ሰርቪስ ውስጥ በአጠቃላይ በሶስት የፌዴራሉ ሚኒስቴር መስሪያ ቤቶች ውስጥ በሚኒስትርነት ሰርተዋል። በአዲስ አበባ ዩኒቨርሲቲ ውስጥ የቦርድ ሰብሳቢ ነበሩ። በአጠቃላይ መንግሥት ሥራ ውስጥ ለበርካታ ዓመታት አገልግለዋል። አቶ ጁነዲ ከኢትዮጵያና ከመንግሥት ሥራ ከወጡ 4 ዓመት ሆኗቸዋል። አቶ ጁነዲን በአሜሪካ ድምፅ አማርኛው ዝግጅት ክፍል የፌስቡክ ገጽ ላይ በቀጥታ ስርጭት እንግዳ ሆነው ቀርበው እንደነበር ይታወሳል። የዚህን ቃለ ምልልስ የመጀመሪያ ክፍል ባለፈው ሳምንት አስደምጠናችሁ ነበር። አቶ ጁነዲ ስለ ኢትዮጵያውያን ሙስሊሞች ጉዳይ ተጠይቀው ነበር ያለፈው ሳምንት ያበቃው። የዛሬው ከዚያ የሚቀጥል ይሆናል። ጽዮን ግርማ ነች ያነጋገረቻቸው።
ሙስሊም ኢትዮጵያውያን በተመለከተ እንግዲህ እርስዎ በቀጥታ ተሳትፎ እንደነበሩት የቪዲዮ ጭምር ልከው የጠየቁን አድማጭና ተከታይ ያሉን አብዱራሂም አህመድ ይባላሉ። የእሳቸውን ጥያቄ ላንብበው። ለአቶ ጁነዲን የማቀርበው ጥያቄ ብለው፣ እንደሚታወቀው ኢህአዴግ የአህብሽን አስተምሮ ወደ ኢትዮጵያ በማስመጣት በግዳጅ የማጥመቅ ዘመቻ ሲያደርግ ቆይቷል። በዚህም የተሰደዱ አሉ፣ የታሰሩ አሉ፣ እንደዚሁም ህይወታቸው የጠፋ አለ። ይህንን አስተምሮ በማምጣትና ወደ በመጫን ደግሞ አቶ ጁነዲን በቀጥታ እጃቸው አለበት እና በዚህ ምክንያት የደረሱ ችግሮች አሉ። እንደተጠቀሰው የታሰሩ፣ ህይወታቸው የጠፋ ብዙ ሰዎች አሉ እና በዚህ ምን ይላሉ? በዚህ ጉዳይ ላይ እኛ እሳቸውን ተጠያቂ እናደርጋለን ብሎ አንድ ጥያቄ ልኮልናል።
የተለያዩ የሙስሊም ጉዳዮችን የሚዘግቡ ሬዲዮዎች ፕሮግራም እየጠየቁኝ ነው። በስፋት ከነሱም ጋር የሚወያይበት ይሆናል። ነገር ግን አንቺ ላነሳሽው ጥያቄ መልስ ለመስጠት አህበሽን ወደ ሀገር ውስጥ ያስገባሁት እኔ አይደለሁም። የአህበሽ ድርጅት እኔ ድርጅቱን ከማወቄ 5 እና 6 ዓመት በፊት ኦልድ ኤርፖርት ውስጥ አካባቢ ድርጅት ጽህፈት ቤት ከፍቶ ሲሰራ የነበረ ነው። የአህበሽ መሪው ሰውዬ ሽማግሌ ናቸው፣ አዛውንት ናቸው። በ2004 በፈረንጅ አቆጣጠር አንድ ትልቅ የማከብረው ሚኒስትር አሁን በህይወት የሌሉ እንግዳ ሽማግሌ ያሉ በጣም የታወቁ የእኛ ሀገር ሰው ናቸው፣ እንድትተዋወቅ እፈልጋለሁ አሉ። እኔ እንደውም የውጭ ሀገር ዜጋ ሰው መስሎኝ ነበር። ሄጄ ለ30 ደቂቃ እንደዚሁ ቆመን ያወራንበትን ሁኔታ አስታውሳለሁ። ከዛ በተረፈ አህበሽን የማስገባት ጉዳይ አህበሽም በክልሉ የተመዘገበ ድርጅት አይደለም፣ በፌዴራል መንግስት ስር ያለ ነው። ላይሰንሱም የፌዴራል መንግስት ነው። እኔ የለሁበትም። የሽማግሌው አስተሳሰብ በወቅቱ በነበረኝ እንደ ሙስሊም ማህበረሰብ አባል በወቅቱ በነበረኝ አስተሳሰብ የትራዲሽናል ሙስሊም ቫሊዩ የሚባሉትን የሚያቀነቅኑ ናቸው ተብሎ ሲነገር ስለነበረ እኔም ይህንኑ የትራዲሽናል ሙስሊም ቫሊዩን ከሚከተሉት የሙስሊም ማህበረሰብ አባላት ውስጥ አንዱ ስለነበርኩ በልቤ ውስጥ ምናልባትም ይሄ አንድ አማራጭ ይሆናል የሚል ሀሳብ ነበረኝ። ነገር ግን በኢትዮጵያ ውስጥ ሁላችሁም እንደምታውቁት በተውሂድ ግሩፕና ትራዲሽናል ይሄ ሱፊያ የሚባለው መካከል ክፍተቶች አሉ፣ ግጭቶች አሉ። እንደው በጣም የባሰ ትልቅ ግጭት ባይሆንም እዚህም እዚያም የሚነሱ ግጭቶች አሉ። እነዚህን ግጭቶች ለመፍታት ሰፊ ጥረት ሳደርግ ነው የቆዩት። ክልል በነበርኩበት ጊዜ ጀምሮ የሁለቱንም አመራሮች የተውሂዱንም የሱፊያውንም በማግኘት የጋራ ኮሚቴ ተቋቁሞ በጋራ እንዲፈቱት፣ እንደውም ለምሳሌ ክርስቲያኖቹ፣ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ሁሉም ተከባብሮ በሰላም ይኖራል፣ እናንተ የማትስማሙ እንኳን ቢሆን አለመስማማታችሁን የማትስማሙባቸውን ነጥቦች አስቀምጣችሁ ወደ ኃይልና ወደ ግጭት ለምንድን ነው የምትሄዱት? ለምንድን ነው ህዝቡ የማይረጋጋው? ለምንድን ነው ለህዝቡ የማታሳዩት? የሚል የፌዴራል እስልምና ምክር ቤት ጉባኤንም የኦሮሚያ ክልል እስልምና ጉባኤንም በማግኘት እንደ ሸምጋይ ሆኜ ለማቀራረብ ከዚህ ከተውሂዱ ግሩፕ ጋር ለማቀራረብ ሰፊ ጥረት፣ እነሱም የሚያውቁት የታወቁ የሃይማኖት መሪዎችም የሚያውቁት ጉዳይ ነው። ይሄን ጉዳይ በጣም ብዙ ጥሪ ያለው የመጨረሻው አሁን በ2012 አካባቢ በፈረንጅ አቆጣጠር የነበረው የሙስሊም ፕሮቴስት ጊዜ ይሄን ጉዳይ ለመጨረሻ ጊዜ ሞከርኩኝ። አያገባኝም ጉዳዩ የሚመለከተው የፌደራል ጉዳዮች ሚኒስቴርን ነው የሃይማኖቶች ጉዳይ እኔን አያገባኝም ግን አደገኛ ሁኔታ እየተፈጠረ እንዳለ ይስማኛል ይሄ ህዝብ ደም ሊፈስ እንደሆነ ይስማኛል ስለዚህ ይሄን ነገር የግሌን አስተዋጽኦ ማድረግ ስለነበረብኝ ሽማግሌዎች ልከ የተውሂዱን ግሩፕ አምስት ሰዎች ወክለው ልከው እንደዚሁም ደግሞ ከመጅሊሱ ማለት የፌደራል እስልምና ጉዳዮች ምክር ቤት ሊቀመንበሩና ምክትል ሊቀመንበሩ እኛ ሁለታችን በቂ ነን ብለው ስለተናገሩ እነሱ እንዲመጡ ተደርጎ ለማቀራረብና የጋራ ኮሚቴ ተቋቁሞ ወደ እርቅ የሚሄዱበት ሁኔታ ለመፍጠር በሲቪል ሰርቪስ ሚኒስቴር ውስጥ ሰብስቤ አነጋግሬያለሁ። ይሄን በማድረጌ ለሙስሊም ማህበረሰቡ ለኢትዮጵያ ህዝብም ጠቃሚ ይሆናል አይደለም ለነሱ ብቻ ለመንግስትም ጠቃሚ ይሆናል እንጂ ይጎዳል ብዬ አላምንም ዛሬም አላስብም ሶ ይሄን በማድረጌ መንግስት እርሱን ነክሶብኛል ሶ በዚህ ምክንያት ያንን ስብሰባ መجلسው እንዳይሄድ ተነግሮታል
እዚህ ጋር ግን አየዞ ከመንግስት ጋር እንደው ቅሬታ ውስጥ የገቡበት ወይም ደግሞ የተጋጩበት ሁኔታ ካለ በምን ሁኔታ ነው ከዚህ ጋር በተያያዘ ነው ምናልባት
አንዱ ይሄ ነው
የባለቤቱ ከዚህ ከእስልምና ወይም ከዚህ ጉዳይ ጋር የተያያዘ ነው የባለቤቱ መታሰር እስቲ አብረው አያይዘው ይግለጹልኝ
አንዱ ይሄው ነው ምናልባት እንግዲህ የሁለቱንም ወገኖች የማቀራረብና ሰላም የመፍጠር ጉዳይ ላይ መንግስት ውስጥ ያሉ የተለያዩ አካሎች አይፈልጉትም ይሆናል እኔ ይሄድኩት አካሄድ አልጣማቸው ስለዚህ ሊቀመንበሩና ምክትል ሊቀመንበሩ በስብሰባ ላይ እንዳይገኙ አደረጉ በዛ ምክንያት ስብሰባው ተበተነ እኔም ከአቅሜ በላይ ነው ብዬ ከዚህ ነገር ውስጥ ወጣሁ አንዱ ይሄ ነው አንዱ ግጭታችን በውስጥ ከመንግስት አካላት ጋር አንዱ ይሄ ነው ሁለተኛ የባለቤቴ ጉዳይ ላይ ብዙ በጣም የሚያሳምሙና ትክክል ያልሆኑ እርምጃዎች ተወስደዋል እየተባለ የነበረው ከሳውዲ አረቢያ ኤምባሲ ገንዘብ እየተቀበለች በኔ ከለላ ስር ሆና እኔ ሚኒስትር ስለነበርኩ በኔ ከለላ ስር ሆና ለአክራሪዎች ያን ጊዜ የሙስሊም ፕሮቴስቱን ለሚመሩት አሁን ከእስር ቤት ለተለቀቁት ሰዎች ገንዘብ ታስተላልፋለች ነው የተባለው እጅግ በጣም የሚያሳዝን እጅግ በጣም ቤተሰቤን የጎዳ ዘመዶቼን በሙሉ የጎዳ ጉዳይ ነው በጣም የሚያሳዝን እኔ ጸረ አክራሪነት አቋም ያለኝ ሰው ነኝ ኢህአዲግን ለማስደሰት አይደለም ኢህአዲግንም ሳላቀው አቋሜ ይሄው ነው ዛሬም ቢሆን አቋሜ ይሄው ነው አሜሪካ ውስጥ ሞኝ አክራሪነት ለማንም የሚጠቅም አይደለም የሃይማኖት አክራሪነት ብቻ ሳይሆን የፖለቲካም የተለያዩ አመለካከቶች አክራሪነት አልቀበለውም moderation is always the best እንደዚህ ነው ማምነው ቤተሰቤም እንደዚሁ ነው የሚያምነው የኋላ ታሪካችንም ይሄው ነው አስተዳደጋችንም ይሄው ነው ነገር ግን ባልተገባ መንገድ እያወቁ ባለቤቴንም ሰበብ በመፍጠር አሰሯት ማለት ነው ይሄ ጉዳይ ምናልባት ሁሉም ሰው የሚያቀው ነው እናቴ በሚያርፉበት ጊዜ ለእናቴ ማስተዋሻ መጠነኛ መስጊድ ቤቱን የሚወርሰው ስለሌለ ያንን የቤቱን አከባቢ አጽድተን ህዝቡ የአከባቢው ህዝብ ስለጠየቀ መስጊድ እንደማስተዋሻ ስናሰራ ነበር ሃይማኖት ለማስፋፋት አይደለም ሃይማኖት የማስፋፋት ስራም የኔ ስራ አይደለም ስለ ሃይማኖትም ጠለቅ ያለ እውቀት ያለኝ ሰውም አይደለም ነገር ግን የእናት የመጨረሻ ቃል ነው ሁለት ወር ከመአለፋው በፊት በሆስፒታል አልጋ ላይ የነገረችኝ ቃል ነው ይሄን ቃል የምተውበት መንገድ የለኝም እና በዚህ ድጋፎች አድርጌ ያለው ድጋፎችን ፈላልጌ አድርጌ ያለው ይሄንን ኮሚቴው በጠየቀው መሰረት ይሄን ጉዳይ ለምሳሌ የሳውዲ አረቢያ ኤምባሲ የኢትዮጵያ መንግስት ፖሊሲ የሚጻረሩ ጉዳዮችን የሚያደርግ ከሆነ አስቸጋሪ ነው ብሎ የሚያምን ከሆነ የውጭ ጉዳይ ሚኒስቴር የራሱ ፕሮቶኮል አለው ከማንኛውም ሀገር ኤምባሲ ጋራ የራሱ ግንኙነት አለው አሰራር አለው ህጎች አሉ ለምን እንደው ዜጎችን ከማንገላታት ዜጎችን በዚህ ከመደብደብ ከመቀጥቀጥ ኤምባሲው ተጠርቶ እንደዚህ አይነት አሰራሮች አግባብ አይደሉም ተብሎ ለምን እንደው የማይነገረው የሳውዲ አረቢያ ኤምባሲ በካልቸራል አታቼው በኩል የሃይማኖት ከየክልሉ ከወሎ ከራያ ኢቭን ከመቀሌ ሰዎች መጥተው ኮሚቴዎች መጥተው ድጋፍ አርጉልን መስጂድ እንሰራለን ትምርት ቤት እንሰራለን ብለው ሲጠይቁ ይረዳል ይሄን መንግስት አሳምሮ ነው የሚያቀው ለብዙ አመት ይቀየ
ጉዳይ አይደለም ምን መስሎታል ይሄ ወደርሶ እንግዲህ ካልሆነ ለምን ያወጥመድ ተደረገብኝ ብለው
ወጥመድ ነው ወጥመድ ነው እኔን ለማስወገድ የሚፈልጉ ኃይሎች በመንግስት ውስጥ አሉ ሶ ይሄንን ያቃሉ 2009 ነው የተጀመረው
ምንድነው ይላሉ ምክንያቱ የሱ
ጥላቻ ነው በኔ ላይ ባላቸው የ
እንግዲህ ረጅም ጊዜ መንግስት ውስጥ ያገለገሉ ኖትና ከምን መጣ ያ ጥላቻ
እኔ እንደሚመስለኝ እንግዲህ በኦሮሞነቴ ካልሆነ በስተቀር ሌላ የኦሮሞን ጥያቄ አነሳለሁ አቀነቅናለሁ የብሔር ብሔረሰቦች መብት ይከበርላለሁ ጸረ ኮረፕሽን አቋም አለኝ መሬት እንዲዘረፍ አልፈልግም የኢትዮጵያ ህዝብም ሆነ የኦሮሞ ህዝብ ገንዘብ ካዝና እንዲመዘበር አልፈልግም
ሌላ ይሄንን የሚያደርጉ የሉም እዛ ኦፒዲዮ በኦህዲድ ውስጥም እንደዚሁም በመንግስት ስልጣን ኦሮሞ ሆነ ይሄንን
የሚያደርጉ አልችልም ስለራሴ ነው መናገር የምችለውና በዚህ ላይ ግጭቶች አሉ ሁሉ ጊዜ በዚህ ጉዳይ ላይ እናገራለሁ ከፍተኛ ውጥረቶች አሉ ሶ ስለዚህ በዚህም በተለያዩ በክልሉም ውስጥ በነበርኩበት ጊዜ ከመከላከያ ጋራ ሰፊ ግጭት ነበረኝ ምክንያቱም መከላከያ በአስተዳደር ጉዳዮች ጣልቃ ይገባ ነበር በክልል እና በክልሎች መካከል ባሉ አጎራባች አካባቢዎች በሚገኙ ግጭቶች ላይ ጣልቃ ይገባ ነበር ይሄ ጣልቃ መግባት የለበትም የሚል ትልቅ አቋም አለኝ በስመ ኦነግነት ሰዎች ይታሰሩ ነበር ከድሬዳዋ ከአወዳይ ከሐረማያ ከቆቦ ከሞያሌ እነዚህ ነገሮች ያለ ማስረጃ ሰው እንዳይታሰር ከፍተኛ ጥረት ሳደርግ ነበር ያለ ማስረጃ ሰው እንዴት ነው የሚታሰረው? እድር ሰው ሲቀመጥ የኦነግ ስብሰባ ነው የምትቀመጡት እየተባሉ ታመሳሉ። ሶ ይሄ ነገር ትክክል እንዳልሆነ በስፋት ተናግሬ ሰዎች ተመድበው በዛ አካባቢ በዚህ ጸረ የሚደረገውን አግባብ ያልሆነ ጫና እንዲቆም ከፍተኛ ትግል አደረግ ነበር። በእነዚህና በተለያዩ ብዙ ምክንያቶች ደስተኛ ያልሆኑ ኃይሎች ጊዜው አመቺ ነው ብለው ባሰቡበት ጊዜ ጥቃት ሰንዝረዋል።
ስለዚህ በግሎ በራሶ ላይ በደረሰው ጥቃት ነው ማለት ነው የለቀቁት። ሌላ ይሄንን ተመሳሳይ ጥያቄ ያቀረቡ ነበሩ በፌስቡክ ገጻችን ላይና የኡነት የኢትዮጵያ ህዝብ ተበድሏል ብለው አምነው ነው ተሰምቶት ነው የለቀቁት ወይስ ልክ አሁን እንዳሉት የግሎት ጉዳይ ሲነካውት ነው የለቀቁት የሚል ጥያቄም ተነስተ ነበር። ይሄንን እስቲ
የግሌ ጉዳይ የሚባለው ምንድነው? የግሌ እኔ ምንም የግል ፍላጎት የለኝም። እኔ ያለሁት በህዝብ ስም ነው። በራሴ ልዩ ችሎታ ኖሮኝ አይደለም በህዝብ ስም ነው።
ለምሳሌ ባለቤቶ ጉዳይ ባለቤቶ ሲነኩ በዛ
ባለቤቴ እኮ በግሏ ጉዳይ አይደለም በኮሚኒቲ ጉዳይ ነው የታሰረችው። የሙስሊም ማህበረሰብ ጥያቄ የኔ ጥያቄ ብቻ አይደለም። የኦሮሞ ጥያቄ ቀደም ብሎ በኦሮሞ ህዝብ ውስጥ በሚደረገው ግጭቶች ከመከላከያም ከሌሎችም አካላት ጋር በሚደረገው ግጭቶች የግሌ ጉዳይ አይደለም። የግል ጉዳይ የሚባል ነገርም የለኝም። እኔ ምን ልኖረኝ ይችላል በመንግስት ውስጥ የግል ጉዳይ? የግል ኢንተረስትም የለኝም። የግል የሚባለው እኔ ኮረፕትድ አይደለሁም። ማንንም ያቃል። የሱልታን መሬት፣ የሰበታ መሬት፣ የቡራዩ መሬት፣ የለገጣፎ መሬት እንደዚሁም ደግሞ የዱከምን መሬት ማን እንደሸጠ የሚታወቅ ነው።
አዎ ሙስናን በተመለከተ ወደ ኋላ መጣበታለው በሚል ነው ያለፍኩትና ወደ ኋላ ተመልሰን እሱ ላይ እንመጣበታለን በስፋት ሰዓት ከበቃን። ወደ አቶ አብርሃም አለሙ ጥያቄ ልመለስ። አንድ ጥያቄ ቀራቸዋል። አዲስ አበባ ዩኒቨርሲቲ የቦርድ ሰብሳቢ በነበሩበት ጊዜ በዩኒቨርሲቲ ውስጥ በትምህርታዊ ለውጥ ስም የኢትዮጵያን ብሔራዊ አንድነት የሚያዳክሙ ውሳኔዎች ተወስነዋል ይላሉ። ለምሳሌ ብሔራዊ የነበረውን የኢትዮጵያን ስነ ጽሁፍና ፎክሎር ክፍለ ትምህርት ዘግቶ የጎንዮሽ ግንኙነት የሌላቸው የአማርኛ፣ የኦሮምኛና ትግረኛ ስነ ጽሁፍ ትምህርት ክፍሎች እንዲከፈቱ አስወስነዋል። ይሄ ውሳኔ በርሶ የተወሰነ ነው። ይሄ ውሳኔ በመወሰኑ በጠቅላላ አጠቃላይ የኢትዮጵያን ስነ ጽሁፍ አጠቃሎ የሚይዘውን ስለተዘጋ የጎንዮሽ ግንኙነታቸው ተቋርጧል። ይህን ማድረጎ የኢትዮጵያን ብሔራዊ አንድነት የሚያዳክም አይመስሎትም ወይ? እስካሁንስ አንድ አስተዋጽኦ ያደርጋል ብለው አያስቡም ወይ ብለው ጠይቀዋል። በዛ ዩኒቨርሲቲ አስተማሪ የነበሩ ናቸው።
ዝርዝር አጀንዳውን በትክክል ባላስታውስም የኦሮምኛ እና የሌሎችም ቋንቋዎች በአዲስ አበባ ዩኒቨርሲቲ ውስጥ መከፈት የኢትዮጵያን ብሔራዊ አንድነት ይንዳል የሚል እምነት የለኝም። ዛሬም ቢሆን ኦሮሚኛ እንደ አንድ የኢትዮጵያ ቋንቋ የሚቆጠር ከሆነ ትግሪኛ እንደ አንድ የኢትዮጵያ ቋንቋ የሚቆጠር ከሆነ እነዚህ ቋንቋዎች በኢትዮጵያ ስነ ጽሁፍ ውስጥ በኢትዮጵያ ሌሎች የሊትሬቸር እና የሳይንስ ሪሰርቾች ውስጥ መግባት ያዳክማል የሚል እምነት የለኝም። ግን ተዘጋ የተባለውን ጉዳይ በአሁን ስፔሲፊካሊ አላስታውሰውም የትኛው ዲፓርትመንት ስፔሲፊካሊ እንደተዘጋ። ከ2010 እስከ 2012 እኔ ዩኒቨርሲቲውን በመራሁበት ጊዜ በቦርድ ሰብሳቢነት የዩኒቨርሲቲው አመራር እንዲሻሻል የዩኒቨርሲቲው የስራ አሰራር በቢፒአር መሰረታዊ የስራ ሂደት ለውጥ የሚባለውን ፊገሬስሊ ሄደንበት የተማሪዎችና የዩኒቨርሲቲው ግንኙነት የዩኒቨርሲቲው የውስጥ አስተዳደር የካፍቴሪያ የጠቅላላ አመራሩ የተበላሹ ብዙ ነገሮች የተከማቹ ለአመታት ስለነበሩ እነዚህም በሙሉ ሼክ አፕ የማድረግ ሰፊ ፕሮግራም ተነድፎ በጥሩ ሁኔታ መንቀሳቀስ ጀምረን ነበር። ነገር ግን አልተገባደ ያለቀ አይመስለኝም። ጥሩ እንቅስቃሴ ነበረኝ የሚል እምነት ነው ያለኝ። ከተማሪዎችም ጋራ ከመምህራንም ጋራ መልካም ግንኙነት በመፍጠር በመመካከር ወደ እነሱ በመሄድ ካፍቴሪያዎች እየዞርኩ በማየት ስቶሮች ውስጥ አስተዳደሩ ለብዙ አመት ለምሳሌ በኮንትራክት የሚሰራ ሰራተኛ ለ28 አመት በኮንትራክት ለምንድን ነው ቋሚ ያልሆነው? ለ28 አመት በኮንትራክት ይሰራል። ብዙ የተበላሹና የተከማቹ ነገሮች በሙሉ መርምሬ አይቻለሁ። እነዚህ ነገሮች ለማስተካከል ጊዜ ይወስዳል። የህግ ጉዳዮች ስላሉ በህግ መታየት ስላለበት በጅምላ ሰው መባረር የለበትም። እነዚህን በቅደም ተከተል አድርገን ዩኒቨርሲቲውን በከፍተኛ ደረጃ ለማሻሻል ከፍተኛ ውጥን ነበር። ዩኒቨርሲቲው እኔ የተማርኩበት ዩኒቨርሲቲ ስለሆነ እንደ ቤቴ ነው የምቆጥረው ዛሬም ቢሆን። ስለዚህ ዩኒቨርሲቲውን ለማሻሻል ትልቅ አምቢሽን ነበረኝ፣ አውቀዋለሁ ከረጅም ጊዜ ጀምሮ። እኔ በዩኒቨርሲቲው ውስጥ እንደዚህ አሁን ለምሳሌ የተማሪ ፕሮቴስት ተማሪዎች ጋር ሄዳለሁ፣ ኦሮሞ ተማሪዎች፣ ሌሎችም ተማሪዎች ጋር ሄጄ ምንድን ነው ችግር አለ ወርጄ ነው። ቢሮ ተቀምጬ በሰው ላይ የሚወስን አይደለም። ክልልም ሳስተዳድር ቢሮ ተቀምጬ አይደለም ውሎ፣ አርሶ አደር መንደር እየሄድኩ ቤታቸው ውስጥ እየገባሁ ኑሯቸውን እያየሁ ምንድን ነው ችግሩ ብዬ በማዳመጥ አናውንስ ሳላደርግ በየቦታው እየተገኘው ዛሬ እዚህ ሊመጣ ነው ሳይባል ሄጄ ሌሊት ተጉዤ ጠዋት ቤታቸው ሄጄ የስራ ሁኔታቸውን እያየው ከህዝብ ጋር እየተመካከርኩ ህዝቡን ለማቅረብ የህዝቡን ስሜት ለማዳመጥ የህዝቡን ችግር ባለኝ አቅም ባለኝ የስልጣን ክልል ውስጥ ለመፍታት ለህዝቡ የመቅረብ ፍላጎት አለኝ። አመለካከቴም ይሄው ነው። ወደ ህዝብ መሄድ እፈልጋለሁ። ህዝብ መፍትሄ እንደሚያመጣ አውቃለሁ። ህዝብን የማፈን ህዝብን የመቀጥቀጥ ዝንባሌ አልነበረኝም።
እንግዲህ እርሶ ወደ ስልጣን በመጡበት ጊዜ ጥልቅ ተሐድሶ ተደርጓል በሚባልበት የስልጣን ዘመን የስልጣን ጊዜ ነው የመጡት እና በመንግስትም በኩል በወቅቱ የነበሩት ጠቅላይ ሚኒስትር መለስ ዜናዊም በግልጽ ሲናገሩ እንደነበረው ተሐድሶ አድርገናል፣ አመራሮችን ቀይረናል፣ የሚሰሩ አመራሮች መጥተዋል ብለው ነበር። እንደተባለው በዛ ተሐድሶ በተባለው ጊዜ የመስራት ያንን ለውጥ የማምጣት እድል ነበሩት? የሰሩት ነገር አለ በዛን ጊዜ?
አዎ፣ ወደ ክልሉ የወጣሁበት ምክንያት ኢህአዴግ ውስጥ በተፈጠረው መሰንጠቅ ተሐድሶ ይደረግ ተባለ። ተሐድሶ በጣም ትልቅ ተስፋ የተጣለበት ነበር። መጠነ ሰፊ ፕሮግራሞች ነበሩ። ለምሳሌ የሲቪል ሰርቪስ ማሻሻያ ፕሮግራም፣ የመንግስት የአገልግሎት አሰጣጥ ስርዓት ሙሉ በሙሉ እንዲቀየር ከመሰረቱ እንዲቀየር የማድረግ መንግስት ተጠያቂ እንዲሆን፣ ዜጎች ያገባኛል ባይነት ተሰሚነት እንዲኖራቸው፣ አገልግሎት አሰጣጡ ቀልጣፋ እንዲሆን፣ ህዝብ ተኮር እንዲሆን ሰፊ ፕሮግራም ተዘርግቶ እንደውም ለዚሁ ይህንኑ ስራ የሚያስተባብር የአቅም ግንባታ ሚኒስቴር የሚባል ተቋቁሞ ሚኒስቴር ተሹሞለት ከፍተኛ ስሜት የቀሰቀሰና ሰራተኛውንም ያንቀሳቀሰ ሁኔታ ነው የነበረው። በወቅቱ እኔም በዛ በተሐድሶ በውሃ ሴክተር በነበረኝ ጉልህ አስተዋጽኦ የፖለቲካ ፓርቲ አባል ሳልሆን በዚህ ውስጥ ሊያገለግል ይችላል ተብዬ ምንም እንኳን ባልቀበለው ወድጄ አይደለም፣ ለድህረ ምረቃ ትምህርት መሄድ ነበረብኝ። በክርክር ከፍላጎቴ ውጪ በከፍተኛ ጫና ወደ ፕሬዚዳንትነት እንድመደብ ተደረገ። ከገባው በኋላ ልቤን ሰጥቼ ነው የሰራሁት። ለምንድን ነው ልብህን የሰጠው ብቲ፣ ይሄ ፌዴሬሽን ኢትዮጵያ ውስጥ ማገልገል አለበት ብዬ አምኜ ነው የሰራሁት። ፌዴሬሽኑ ሀገሪቱን አንድነት ለመጠበቅ የህዝቦችን እኩልነት፣ ለዘመናት የተከማቸውን የብሔር ብሔረሰብ ጥያቄ በአግባቡ መፈታት አለ፣ መሸራረፍ ሳይሆን ከልብ በመነጨ ሁኔታ መፍታት መቻል አለበት። ይሄ ካልተፈታ ሀገሪቱ አደጋ ውስጥ ገባለች የሚል እምነት ነበረኝ። ስለዚህ የኦሮሞ ህዝብ እድል አለው፣ በዚህ ሀገር ውስጥ እድል ሊኖረውም ይገባል፣ መብቱም ነው፣ ሀገሩ ነው፣ እሱም ባለ ሀገር ነው ብዬ አምኜ ነው የሰራሁት። ነገር ግን ከጥቂት ዓመታት በኋላ ሪፎርሙም ቆመ። የኒዮ ሊበራል ነው አስተሳሰብ ነው ተብሎ ተብጠልጥሎ ሪፎርሙ ቆመ። ቁልቁልቁልቁልቁል እየሄደ ሄደና በመጨረሻ ሁሉም ሰው እንደሚያውቀው የአቅም ግንባታ ሚኒስቴርም ፈረሰ። መጨረሻ እኔ ነኝ የተረከብኩት ሲቪል ሰርቪስ ሚኒስቴር ሆኜ ሪፎርሙን ለማንቀሳቀስ። ነገር ግን ሪፎርሙ በየቦታው በድርጅት ጽህፈት ቤት እና በድርጅት ስብሰባዎች ላይ የሚጠለጠልበት ሁኔታ፣ ቀልጣፋነት፣ ተጠያቂነት እና ግልጽነት ጥያቄዎች የኒዮ ሊበራል አመለካከት ናቸው ተብሎ የሚጠለጠልበት ሁኔታ ነው የነበረው እና በየአመቱ የሚያሽቆለቁል የሚሰፋ ሁሉን የሚያሳትፍ ሌሎችን የማዳመጥ ዝንባሌ እየጠበበ ከውስጥም ከውጭ፣ ከውስጥ ማለት በድርጅት ውስጥም ከውጭ ማለት ማህበረሰቡ ከሚዲያ ጋር ያለው ግንኙነት፣ ከህብረተሰቡ ጋር ከተቃዋሚ ጋር ያለው ግንኙነት እየጠበበ የሚሄድበት ሁኔታ ነው የነበረው።
እስቲ ከውስጥ ሲሉ ምንድን ነው ከውስጥ የነበረው? እስቲ ግልጽ ያድርጉት።
ውስጥም ድርጅት ውስጥም ችግር አለ። ዲሞክራሲያዊ ስርዓቱ ለምሳሌ ኢህአዴግ በዲሞክራሲ እንደሚያምን ከቀድሞ ጀምሮ ከሜዳ ትግል ጀምሮ የሚያስብበት የሚያምንበት ነው የነበረው። ነገር ግን አባላት ራሳቸው እንደሚያነሱት በተደጋጋሚ አባላትም ሲያነሱ እንደነበረው አመራሩ ከህዝብ ተነጥሏል፣ አመራሩ ከሰፊው አባላት ተነጥሏል፣ ገዢ መደብ ሆኗል፣ ተቀይሯል ተብሎ ከፍተኛ የሆነ ክርክር አባላቱም ሲያነሱ ነው የነበረው። ስለዚህ የውስጥ ችግር የሚለው ይሄንን ነው። አመራሩ የማያዳምጥበት ሁኔታ፣ ጥያቄዎች፣ ማጉረምረሞች ሲኖሩ ይሄንን ከማዳመጥ ይልቅ ሰዎችን የመጫን እና ሀሳባቸውን የመምታት
አመራር ሲባል እንግዲህ እርሶን ይጨምራል። አመራር ውስጥ የኮሚቴ አባል ኖት፣ የኦሮሚያ ክልል ፕሬዚዳንት ኖት፣ ከዛም ትልቅ አመራር የሚባል ቦታ ላይ ነው ያሉት እና ማን ነው አመራር? ማን ነው ማንን የማያዳምጠው? እርስዎ አይጨምርም ያመራሩ? ለምሳሌ ኢህአዴግንም የመሰረቱት ፓርቲዎች አራት ናቸው። ከአራት ውስጥ አንዱ ኦህዲድ አለበት እና የዛም አባል ኖት እና እንዴት ነው ማንን ነው አመራር የሚለውን ግልጽ እስቲ ያርጉት።
ኢህአዴግ አራት ድርጅቶች አልመሰረቱትም። ኢህአዴግን የመሰረተው ህወሀት ነው። የኢህአዴግ አባል ድርጅቶች እኩል ስልጣን የላቸውም። እኩል እና ነጻ ድርጅቶች አይደሉም። እኩልና ነጻ ድርጅቶች ባለመሆኑ የተባለው ጥምረት ፌክ ነው። ጥምረቱ የነጻ ድርጅቶች በድርድር እና በእኩልነት ተደራድረው የመሰረቱት አይደለም። ህወሀት ዋናዎቹን የኢትዮጵያ ክልሎች የሚገዛበትን አቅጣጫ ሲቀይስ ገና ሜዳ ሆኖ የፈጠረው ዘዴ ነው። ስለዚህ ነጻ አይደሉም። ነጻ ስላልሆኑ በነጻነት የመከራከር አቅም የላቸውም። ሰው ሁሉም ጸጥ ነው የሚለው በድርጅት ስራ አስፈጻሚ በኢህአዴግ ስራ አስፈጻሚ ውስጥ የበላይነቱን ያረጋገጠው ህወሀት ነው። እውነተኛውን ስልጣን የያዘው ያከማቸው ህወሀት ነው። ስለዚህ እዛ ውስጥ እኔ ብኖርም እንኳን እኔ ከሲቪል ሰርቪሱ የመጣው ከመንግስት ሰራተኛነት ከሜዳ ትግል ያልተቀላቀልኩ በኋላ ከአስር ዓመት ስልጣን በላይ ኢህአዴግ በስልጣን ላይ ከቆየ በኋላ የተቀላቀልኩት ቀርቶ ነባሮቹም ብዙ የሚናገሩበት ሁኔታ አይደለም። ስራ አስፈጻሚ ኮሚቴውም ይሁን የምክር ቤቱ አራትና አምስት የማይበልጥ ሰው ብቻ አጫጭር ነገሮች የሚናገሩበትና ሊቀመንበሩ ቀኑ ሙሉ የሚናገሩበት ሁኔታ ነው የነበረው። ስለዚህ ውስጡን ለቄስ እንደሚባለው ነው።
ለምንድን ነው የማይናገሩት? ምንድን ነው ስጋታቸው? ምንድን ነው ፍርሃታቸው? ቢናገሩ ምን ይመጣባቸዋል? እስቲ በምሳሌ ያስረዱን።
አፋፉን ነው የሚመታው። ሀራዝ ይደረጋል፣ ያስፈራሩታል። አሰልቺና በጣም አስነዋሪ የሆነ ግምገማ ይካሄድበታል፣ ኢሰብአዊ በሆነ መንገድ። ስለዚህ ማንም ለምንድን ነው ይህንን የማይሆን ነገር ውስጥ የሚገባው የሚል ዝም ብሎ ነው የሚያየው። ይሄ በኢህአዴግ ውስጥ በጣም የቆየና የሚታወቅ ነው። መላ አባላቱም ያውቃሉ።
ይሄ ነገር እስከሚለቁበት ድረስ ቀጥሎ ነበር ወይስ መሻሻል አሳይቶ ነበረ?
አይሻሻልም፣ እንኳን ያኔ አሁንም አይሻሻልም። ሊሻሻል ይችላል የሚል እምነትም የለኝም።
ለምንድን ነው ሊሻሻል ይችላል የሚል እምነት የሌለው?
ስልጣን የተከማቸው በአንድ ፓርቲ እጅ ስለሆነ።
አሁን ወዳነሱት ነገር ልምጣና ለምሳሌ ግምገማ ይደረግበታል ያሉት ነገር አለ። ቀድም የሙስናንም በተመለከተው ደውላ መጣበታለሁ ብዬ አልፈው ነበርና ጠቅላይ ሚኒስትር መለስ ዜናዊ በነበሩበት ጊዜ በጣም ግምገማ ተደርጎ የሙስና ጉዳዮች ይነሱ ነበርና በግል የርሶ ጉዳይ ተነስቶ እርሶ ለፓርቲው ቤት ወይም መሬት መልሰዋል በግምገማ ተብሎ ይነገር ነበር በሰዓቱና ይሄ ነገር ሆኗል ወይ?
ቃለ ምልልሱ አላበቃም አድማጮች። አቶ ጁነዲ ሳዶ አሜሪካ ድምፅ አማርኛው ዝግጅት ክፍል የፌስቡክ ገጽ ላይ በቀጥታ ስርጭት ስለተጠየቁትና በተጨማሪም በስልክ በሰጡት ጥቂት ማብራሪያ ታክሎበት በነገው ምሽት የመጨረሻው ክፍል ይቀርባል።
በተትረፈረፈ ሞልቶ በፈሰሰ ላንቺና ለኑሮን እንዲያው ስማነሰ በተሰጠኝ ጸጋ ከላይ ባገኘሽው ጨምረሽ ጨምረሽ ፍቅሬን አባባሽ አብሽው አብሽው አባብሽው በጭራሽ በጭራሽ አትቀንሽው መጨመር ነው እንጂ በየለቱ የለቱ ገበያ ሰማየን አረ እሱ ጻብ ሰለስል ከልቤር ቆይ ቀረ አሁን ግን ሲገባኝ ጥያቄው መልሱ ወዝ ወዝ ማለት ነው ካሳብ ሲመለሱ አይደለም እንዴ አይደለም እንዴ ዋሸው እንዴ አይደለም
አድማጮች የማጠቃለያ ዜና ላሰማና እንሰናበታለን። የሶማሊያ ዋና ከተማ ሞቃዲሾ ውስጥ ዛሬ ቅዳሜ ከቀትር በኋላ ላይ በጸጥታ ኃይሎች ላይ ኢላማ የተደረገ በመኪና ላይ የተጫነ ቦምብ ፈንድቶ ከተማይቱን እንደበጠበጣት ተነገረ። ቢያንስ 2 ሰዎች ገድለዋል፣ 6 አቁስለዋል ብለዋል የደህንነት ምንጮች። አልሸባብ የዚህን ጥቃት ኃላፊነት ወስዷል። ባለፈው ረቡዕ ሶማሊያ ውስጥ የዩናይትድ ስቴትስ ኃይሎች ያደረሱት የሰው ሕይወት የጠፋበት የአየር ጥቃትን አስመልክቶ ያሉትን አንዱ ከሌላው የሚቃረኑ ሪፖርቶች የጦር ኃይላችን ምርመራ ያካሂድባቸዋል ሲሉ የዩናይትድ ስቴትስ የመከላከያ ሚኒስትሩ አሽ ካርተር አስታወቁ። የሶሪያ መንግስትና የአማጽያኑ ኃይሎች በዛሬው ዕለት አሌፖ ከተማ ላይ ተዋግተዋል። በከተማዋ 250,000 የሚሆኑ ብዙ ልጆች ያሉባቸው ሰዎች በተከፋፈለችው ከተማ በውጊያ ተጠምደው መውጫ አጥተዋል። የሶሪያ መንግስት ኃይሎች በሽምቅ ተዋጊዎች እጅ ያለችውን የአሌፖ ከተማ አካባቢዎች ለመንጠቅ ሲዋጉ ቆይተዋል። አማጽያኑም በበኩላቸው በመንግስቱ እጅ ወዳሉ አካባቢዎች እየተኮሱ ነው። በሁለቱም በኩል ብዙ ጉዳት እንደደረሰ ነው የተገለጸው። ይህ በዚህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በሀገራቸው የሶሪያ ፖሊሲ እንደማይደሰቱ ሲገልጹ የተቀዳ ድምጻቸው አንድ የዋና የዩናይትድ ስቴትስ ጋዜጣ እጅ ገባ። ኒውዮርክ ታይምስ ጋዜጣ ነው። ሚኒስትሩ ድምጻቸው የተቀዳው ባለፈው ወር ኒውዮርክ ውስጥ ከሶሪያውያን ሲቪሎች ጋር ባደረጉ ስብሰባ መሆኑን ገልጾ የንግግራቸው ቅጂ በቅንጫብ ይቀርቧል።
This program has come to you from the Voice of America, Washington.